ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን ፕሮግራም አሁን ጀመረ።
ያው እነዚህ ሙከራ መኪናዎች የእርዳታ ህልም የያዙ ናቸው ማለት ነው። 21 ናቸው። አንደኛው ነዳጅ የያዘ፣ 20ዎቹ ደግሞ ጥራጥሬ እና ስንዴ የያዙ ናቸው። ስለዚህ እነዚህ መኪኖቹ የዲኤልኤፍፒ ሆነው እርዳታው የዲኤልኤፍፒ እና የሲአርኤስ ሁለቱም ናቸው። እንግዲህ እርዳታው የሚያመጡት በዲኤልኤፍፒ እና በዩኤን ማለት ነው፣ በዩኤስኤድ አጋዥነት ነው እርዳታው የሚከናወነው።
የእርዳታ እህል የጫኑ ተሽከርካሪዎች ትግራይ መግባታቸውን የክልሉ ግብርናና ገጠር ልማት ቢሮ ኃላፊ ዶክተር አትንኩት መዝገቡ የተናገሩትን የሰማችሁት። ሙሉ ዘገባው ደርሶናል፣ በዕለቱ አብይ ርዕስ ይቀርባል። ሰኞ መጋቢት 26 2014 ዓ.ም ጤና ይስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። ብርሃን ኃይሉ ናት አቀናባሪያችን። የዕለቱ ዜና አቅራቢ ደረጀ ደስታ፣ እንዲሁም ማኅበራዊና መገናኛ አቀናባሪያችን ብርሃኑ አባየው ገበያው፣ መሐንዲሳችን ኮርኔሊየስ ቴነር ነው። የምስልና ድምፅ አቀናባሪያችን ሲሳይ አሸናፊና ግርማ ደገፋ ናቸው። የዕለቱ ዋና አዘጋጅ ጽዮን ግርማ ናት። ከተቀሩ ባልደረቦቻችንና ዘጋቢዎቻችን ጋር በመሆን እስከ ምሽቱ 4 ሰዓት አብረናችሁ እንዘልቃለን። አሁን የሰዓቱን የዓለም ዜና።
ጤና ይስጥልን አድማጮቻችን፣ እንደምናመሻችሁ። የምሽቱን ዋና ዋና የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። ተፋላሚዎችና ባላንጣዎች የሆኑት የደቡብ ሱዳን መሪዎች በጎረቤት አገር ሱዳን በተደረገ ሽምግልና ትልቅ እምርታ ነው ከተባለለት ስምምነት መድረሳቸው ተነገረ። የደቡብ ሱዳን ፕሬዝደንት ሳልቫኪር እና በተቀናቃኛቸው ምክትል ፕሬዝደንት ሪክ ማቻር መካከል እንደ አውሮፓ አቆጣጠር በ2018 ለተደረሰበት ስምምነት መሰናክል ሆኖ የቆየውንና አገሪቱን ለ5 ዓመታት በእርስ በርስ ጦርነት ስር እንድትዳክር ያደረጋትን ቁልፍ ጉዳይ የሚያስወግድ ነው ተብሏል። ስምምነቱ የሁለቱን ወገኖች ሰራዊት በማዋሃድ በአንድ እዝ ስር እንዲሆን ማዋቀርን ጨምሮ ሌሎች በርካታ ጉዳዮችንም ያካተተ መሆኑ ተነግሯል። የማቻር ፓርቲን ወክለው ስምምነቱን የፈረሙት ማርቲን አቡቻ ሰላም ማለት ደህንነትን ማረጋገጥ ነው፣ ዛሬ እሱን ለማረጋገጥ የመሰረት ድንጋይ ጥለናል ብለዋል። የፕሬዝደንት ክሪር የጸጥታ አማካሪ የሆኑት ቱትጋትላክ በበኩላቸው ይህ እኛ ለሰላም መቆማችንን ያሳያል፣ አሁን ሁላችንም ለሰላም እንስራ ብለዋል። ዩናይትድ ስቴትስ በማዕከላዊ ማሊ ውስጥ የተገደሉት በርካታ ሰዎች ጉዳይ እጅግ የሚያሳስባት መሆኑን የውጭ ጉዳይ ሚኒስትር ቃል አቀባይ ኔድ ፕራይስ ተናገሩ። ባለፈው የካቲት መፈንቅለ መንግስት በማካሄድ የምርጫ ጊዜውን ያራዘመውና ከሩሲያ ወታደራዊ ቡድን ዋግነር ጋር የሚሰራው የማሊ ወታደራዊ መንግስት ከምዕራቡ ዓለም ጋር ትልቅ ፍጥጫ ውስጥ መግባቱ ተመልክቷል። የማሊ መንግስት ባለፈው ቅዳሜ 200 የእስላማዊ ሚሊሻዎች መግደሉን ቢያስታውቅም ባለፉት ወራት ከዋና ከተማዋ 4 ኪሎ ሜትር ላይ በምትገኘው ማሩዋ በርካታ ሰዎች መገደላቸው ተገልጸዋል። ቃል አቀባዩ ኔድ ፕራይስ ቁጥሩ ያልተገለጸው በክሬምሊን የሚደገፈው የዋግነር ቡድን ለግድያው ተጠያቂ መሆኑን የሚገልጹ ዘገባዎች ያሉ ሲሆን፣ በሌላ በኩል ደግሞ የማሊ ወታደራዊ ኃይሎች አክራሪ ቡድኖችን ለማጥቃት በሚል ያደረሱት ጥቃት ነው ይባላል ብለዋል። ይህ እርስ በርሱ የሚጣረስ ዘገባ የማሊ መንግስት ነጻና ገለልተኛ ቡድን ወደ አካባቢው ዘልቆ በመግባት እንዲያጠና ማድረግ አለበት ሲሉ ቃል አቀባዩ አሳስበዋል። ዩክሬን ውስጥ የሚገኙ የሩሲያ ኃይሎች በተቆጣጠሯቸው አካባቢዎች በሰላማዊ ዜጎች ላይ ፈጽመውታል የተባለውን የሰብአዊ ጥቃት ሪፖርት ተከትሎ የአውሮፓ ህብረት በሩሲያ ላይ ተጨማሪ ማዕቀብ በሚጣልበት ሁኔታ ላይ ለመምከር እንደሚሰበሰብ ዛሬ ሰኞ በሰጠው መግለጫ አስታውቋል። የአውሮፓ ህብረት የውጭ ግንኙነት ፖሊሲ ጆሴፍ ቦሬል በሰጡት መግለጫ ህብረቱ ጉዳዩን እንደ አጣዳፊ ጉዳይ በመውሰድ በሩሲያ ላይ ተጨማሪ ማዕቀብ በሚጣልበት ሁኔታ ላይ ይሰራል ብለዋል። ቦሬል በቡቻና በሌሎች የዩክሬን ከተሞች ላይ የተፈጸመው እልቂት በአውሮፓ ምድር ከተፈጸሙት ግፎች ሁሉ እጅግ የሚደንቅ ነው ብለዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ትናንት እሁድ በሲኤንኤን ቴሌቪዥን ጣቢያ ላይ በሰጡት መግለጫ የሩሲያ ወታደሮች አካባቢውን ትተው ከሄዱ በኋላ በኪየቭ አቅራቢያ ባለችው የቡቻ ከተማ በየጎዳናው ተጥለው የሚታዩትና ለመላው ዓለም ይፋ የተደረገውን የዩክሬናውያን አስክሬን በመጥቀስ በሩሲያ ላይ ከፍተኛ ወቀሳ ሰንዝረዋል። ምንም ማድረግ አትችልም፣ ዝም ብሎ አንጀትህን ያቆስልሃል ያሉት ብሊንከን፣ ይሁን እንጂ ይህን ጉዳይ ዝም ብለን ልንመለከተው አንችልም፣ የተለመደ ተራ ነገር እንዲሆን ማድረግም አንችልም ብለዋል። ብሊንከን በዚህ ሳምንት ከሌሎች የኔቶ ጉዳይ ሚኒስትሮች ጋር ሩሲያ ለፈጸመችው ተግባር ተጠያቂ በመተነበቱ ኔታ ላይ ለመምከር ወደ ብራስልስ እንደሚያመሩ ተገልጿል። ዓለም አቀፉ የሰብአዊ መብት ተመልካች ወይም Human Rights Watch የአውሮፓና የመካከለኛው እስያ ዳይሬክተር በበኩላቸው በሩሲያ ኃይሎች አስገድዶ መድፈር፣ ግድያና በሩሲያ ኃይሎች ቁጥጥር ስር በነበሩ ሰላማዊ ሰዎች ላይ የተፈጸሙ ሌሎች ጥቃቶች በጦር ወንጀልነት ሊመረመሩ ይገባቸዋል ብለዋል። ዩናይትድ ስቴትስ ውስጥ ይደረግ በነበረው አመታዊ የሙዚቀኞች ሽልማት ወይም ግራሚ አዋርድ ላይ በድንገት የቀረቡት የዩክሬን ፕሬዝዳንት ቮሎዲሚር ዘለንስኪ ንግግር አሰምተዋል። ከዝምታ በቀር በመትችሉት ሁሉ እርዱን ያሉት ዘለንስኪ የኛ ሙዚቀኞች ከሙሉ የሱፍ ልብስ ወይም ታክሲዶ ይልቅ የጦር ልብስ ለብሰዋል፣ በሆስፒታሎች ለሚገኙ ቁስሎኞች እየዘፈኑ ነው፣ ምንም እንኳን አንዳንዶቹ ባይሰማቸውም ብለዋል። የሩሲያ የመከላከያ ሚኒስቴር እሁድ ባወጣው መግለጫ በቡቻ ሰላማዊ ሰዎች አለመግደሉን ገልጾ በቪዲዮ የቀረበውን የአስክሬን ምስልና ቪዲዮዎችን ሌላኛው የምዕራባውያን ትንኮሳ ነው ብለውታል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። የፓኪስታን ጠቅላይ ሚኒስትር ኢምራን ካህን የአገሪቱ ምክር ቤት የመተማመኛ ድምጽ እንዳይሰጥባቸው ምክር ቤቱን ለማገድ የወጣውን ውሳኔ ህገ መንግስታዊ አይደለም ሲሉ የምክር ቤቱ አባላት ያቀረቡትን ተቃውሞ የጠቅላይ ፍርድ ቤቱ መመልከት መጀመሩ ተገለጸ። 342 አባላት ያሉት የአገሪቱ ምክር ቤት ውስጥ ያሉት ተቃውሞ ጠቅላይ ሚኒስትሩ ካህንን ፓኪስታንን የሚመሩበት መንገድ የተዛባ ነው በማለት ከስልጣን እንዲነሱ ትናንት እሁድ የመተማመኛ ድምጽ ለመስጠት ዝግጅት እንደነበራቸው ተመልክቷል። ጠቅላይ ሚኒስትሩን ከስልጣን ለማንሳት የዩናይትድ ስቴትስ እጅ አለበት የሚለውን ክስ ተቃዋሚዎቹ የምክር ቤት አባላት አልተቀበሉትም። ይሁን እንጂ ባልተጠበቀ ሁኔታ በጠቅላይ ሚኒስትሩ ላይ ሊተላለፍ የነበረውን መተማመኛ ድምጽ እንዳይሰጥ ያገዱት የምክር ቤቱ ተጠባባቂ አፈ ጉባኤ ቃሲም ሻ ሱሪ ማንም የውጭ ኃይል በህዝብ የተመረጠን መንግስት በሴራ ሊጥለው አይችልም ብለዋል። ስለሆነም የመተማመኛው ድምጽ የአገሪቱን ሉዓላዊ አንድነት የሚጋፋ ስለሆነ ውሳኔው ተግባራዊ እንዲሆን አልፈቅድም ሲሉ ውሳኔውን ያገዱት መሆኑን ቃል አቀባዩ አስታውቀዋል። ዋሽንግተን በተደጋጋሚ የተሰነዘረባትን ክስ እውነትነት የለውም ስትል አስተባብላለች። ዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ቃል አቀባይ ትናንት እሁድ ለቪኦኤ በሰጡት ማብራሪያ የፓኪስታንን ህገ መንግስታዊ ሂደትና ህግ እናከብራለን፣ እንደግፋለን ብለዋል። አፈጉባኤው በጠቅላይ ሚኒስትሩ ላይ የቀረበውን የመተማመኛ ድምጽ ውድቅ ካደረጉ በኋላ በጠቅላይ ሚኒስትሩ ምክር የፓኪስታን ፕሬዝደንት አሪፍ አልቪ ትናንት እሁድ ባስተላለፉት ውሳኔ ህገ መንግስቱን በመጥቀስ ምክር ቤቱ እንዲበተን አዘዋል። በዘጠና ቀናት ውስጥ ሌላ ምርጫ እንዲካሄድም ትዕዛዝ አስተላልፈዋል። ጠቅላይ ሚኒስትሩ ካህንም እንዲሁ ካቢኔያቸውን በትነዋል። እየተወሰዱ ያሉት ውሳኔዎች ኒውክለር የታጠቀችውን የደቡብ እስያ አገር ፓኪስታንን ከፖለቲካው ቀውስ ውስጥ የከተታት መሆኑ ተመልክቷል። ሁሉም አይኖች በጠቅላይ ፍርድ ቤቱ ላይ መሆናቸው የተገለጸ ሲሆን እስከ ነገ ማክሰኞ ድረስ ፍርድ ቤቱ የማይሰበሰብ መሆኑም ተነግሯል። ተቺዎች ከተፈጠረች 74 ዓመት በሞላት ፓኪስታን የሰራዊቱ ተጽዕኖ እጅግ ከፍተኛ መሆኑን ይገልጻሉ። የፓኪስታን መከላከያ ሚኒስትር ቃል አቀባይ ሜጀር ጀነራል ባርባር ኢፍታካር ትናንት እሁድ ለቪኦኤ እንደተናገሩት አገሪቱ ውስጥ ለተፈጠረው ቀውስ ሰራዊቱ ምንም አይነት ተሳትፎም ሆነ እጁ የለበትም ብለዋል። ይሁን እንጂ ፓኪስታን በርካታ መፈንቅለ መንግስቶችን ያስተናገደችና ለረጅም ጊዜ በቆዩ አምባገነኖች ስትመራ የኖረች አገር መሆኗን የፖለቲካ ተንታኞች ይናገራሉ። ቻይና በአገሯ እያገረሸ የመጣውን የኮቪድ-19 ወረርሽኝ ለመቋቋም ሻንጋይ በተባለ ክፍለ ግዛቷ የሚኖሩትን 26 ሚሊዮን ሰዎች በሙሉ በአንድ ጊዜ ለማስከተብ ሰራዊቷንና በሺዎች የሚቆጠሩ የጤና ሰራተኞችን ማሰማራቷ ተገለጸ። በዚህ መጠን በአንድ ጊዜ ለሕዝብ የጤና አገልግሎት ምላሽ ሲሰጥ ይህ የመጀመሪያው ነው ተብሏል። ብዙዎቹ ነዋሪዎች ከለበሱት የሌሊት ልብስ ወይም ቢጃማ ጋር ከእንቅልፋቸው እንዲነሱ የተቀሰቀሱ ሲሆን ቤታቸው የኮቪድ-19 ምርመራ የተደረገላቸው መሆኑም ተመልክቷል። ትናንት በተደረገው ምርመራ ሻንጋይ ውስጥ ቫይረሱን ማስተላለፍ የሚችሉ 8581 ሰዎች ያሉ ሲሆን ለቫይረሱ የተጋለጡ 425 ሰዎች መኖራቸው ተመልክቷል። ምንም እንኳ የስርጭቱ መጠን ከሌላው ዓለም ጋር ሲነጻጸር ዝቅተኛ መሆኑ ቢገለጽም የአገሪቱ ፕሬዝደንት ዚ ጂፒንግ በአገሪቱ እንደገና በማገርሸት ላይ የሚገኘውን ቫይረስ ለመቀልበስ ሙሉ ለሙሉ እንዲጠፋ የሚያዘው ፖሊሲ ተግባራዊ እንዲደረግ ማስታወቃቸው ተመልክተዋል። ለምሽቱ የተመደበው የዜና ክፍለ ጊዜ በዚያ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ።
ደረጀ ደስታን ለሰዓቱ የዓለም ዜና አመሰግናለሁ። ክብራትና ክብራት የምትከታተሉት ከአሜሪካ ድምፅ ራዲዮ ከዋሽንግተን ዲሲ የሚተላለፈውን ስርጭታችንን ነው። ሰኞ መጋቢት 26 2014 ዓ.ም የምሽቱ አስተናጋጃችሁ አሉላ ከበደ፣ አቀናባሪያችን ብርሃን ኃይሉ፣ የስቱዲዮ ምስልና ድምፅ አቀናባሪያችን ራብ ማክሊን ነው። በራዲዮ ቴሌቪዥን ዝግጅታችንን በሳተላይት ለምትከታተሉ አድማጭ ተመልካቾቻችን በኢትዮሳት ቨርቹዋል 57 ቻናል ዲግሪ ዌስት ላይ ታገኙናላችሁ። አድማጮች፣ ቆየት ብሎ ወደሚሰማው የዕለቱ አቢር እስከ ማለፋችን አስቀድሞ ቆየት ብለው ከሚሰሙ ድምፆች አንዱን እናሰማችሁ።
በአመት 10 ሚሊዮን በላይ የቲቪ በሽታ ምልክቶቹን ያሳያሉ። ከነዛ ውስጥ እስከ 1.5 ሚሊዮን ያህሉ ይሞታሉ። ቲቪ እና ኮቪድ ሳምባችንን ስለሆነ የሚያጠቁት ምልክቶቻቸውም ይመሳሰላሉ።
ሰዎች እየታመሙ ለረጅም ጊዜ ይቆያሉ እና ኮቪድ ቲቪ ላይ ትልቅ ተጽዕኖ ፈጥሯል በዚህ 2 ዓመት ውስጥ።
ዶክተር መሐመድ አህመድ ያሲንን ድምፅ ነው የሰማችሁት። ግሎባል ፈንድ በመባል በሚታወቀው ዓለም አቀፉ የወባ የቲቪና የኤችአይቪ ኤድስ ፕሮግራም የሕክምና ፕሮግራሙ ከፍተኛ የጤና አማካሪ ናቸው። ለሙሉ ቃለ ምልልሳቸው በሁለተኛው አጋማሽ በሐኪሙን ይጠይቁ ይመለሳሉ። አድማጮች፣ አሁን በቀጥታ ወደ ዕለቱ አቢይ ርዕስ። ቀደም ብለን በመግቢያው የጠቆምነው ዝግጅት ነው ቀዳሚው የዕለቱ አቢይ ርዕሳችን። እርዳታ የጫኑ ተሽከርካሪዎች ትግራይ መድረሳቸውን የክልሉ መንግስት አስታወቀ። 21 ተሽከርካሪዎች ወደ ክልሉ የገቡት የእርዳታ እህል የጫኑ ተሽከርካሪዎች ለመጨረሻ ጊዜ እዚያ ከደረሱ 109 ቀናት በኋላ መሆኑን የክልሉ ግብርናና ገጠር ልማት ቢሮ አስታውቋል። በአሁኑ ወቅት ያለውን የክልሉን ሕዝብ አስቸኳይ የምግብ ፍላጎት ለማሟላት በየቀኑ 300 ያህል የእርዳታ ምግብ እህል የጫኑ ተሽከርካሪዎች ወደ ክልሉ መግባት አለባቸው ሲሉ የቢሮ ኃላፊ ዶክተር አትንኩት መዝገቡ ለአሜሪካ ድምፅ ተናግረዋል። የመቀሌው ዘጋቢያችን ሙልጌታ አጽብሃ ተከታትሎታል።
ተሽከርካሪዎቹ ቅዳሜ ዕለት አራግፈው እሁድ እንደተመለሱ የክልሉ የግብርናና ገጠር ልማት ቢሮ ኃላፊ ዶክተር አትንኩት መዝገቡ ገልጸዋል።
እያንዳንዱ ቀን የምንቆጥር ነበር፣ በጣም አስከፊ ችግርም ስላለ ማለት ነው። ስለዚህ ከመቶ ዘጠኝ ቀን በኋላ ለመጀመሪያ ጊዜ መንገዱ እንደሚሰራ መረጋገጫ የሚሆኑ የሙከራ ኮንቬይ ወይ ደግሞ የሙከራ መኪኖችን አልፈዋል። ያው እነዚህ የሙከራ መኪኖች የእርዳታ እህልም የያዙ ናቸው ማለት ነው። 21 ናቸው። አንደኛው ነዳጅ የያዘ፣ 20ዎቹ ደግሞ ጥራጥሬ እና ስንዴ የያዙ ናቸው። ስለዚህ እነዚህ መኪኖቹ የዲኤልኤፍፒ ሆነው እርዳታው የዲኤልኤፍፒ እና የሲአርኤስ ሁለቱም ናቸው። እንግዲህ እርዳታው የሚያመጡት በዲኤልኤፍፒ እና በዩኤን ማለት ነው፣ በዩኤስኤድ አጋዥነት ነው እርዳታው የሚከናወነው። እና እነዚህ 21 መኪኖች እንግዲህ እርዳታ ለመስጠት ምንም ምክንያት የለም፣ መንገዱ ሰላም ነው፣ ማለፍ ይችላሉ የሚል መረጋገጫ ካልሆነ በስተቀር እዚህ ያለው የተቸገረ ህብረተሰብ ይፈታል በሚል አይደለም። ጥሩ ተስፋ አለ፣ ጥሩ ጅማሩ ነው።
ከሐምሌ ወር ጀምሮ ወደ ክልሉ ዓለም አቀፍ ለጋሽ ድርጅቶች ያስገቡት 390 ሺህ ኩንታል የእርዳታ እህል ነው ያሉት ዶክተር አትንኩት፣ ይህ መግባት ከሚገባው 4.4 ሚሊዮን ኩንታል እህል 7% ብቻ ነው የገባው በማለት ነው የገለጹት። አሁን በክልሉ ካለው የአስቸኳይ እርዳታ ፍላጎት አንጻር ከአሁን በፊት መግባት የሚገባቸው የሰብአዊ እርዳታ ድጋፎችም ግምት ውስጥ በማስገባት በአሁኑ ጊዜ በየቀኑ 300 የእርዳታ እህል የጫኑ ተሽከርካሪዎች ወደ ክልሉ ሊገቡ ይገባል ነው ያሉት።
ከአርብ በኋላ የመጣ የለም። ሊነሱ ተብለው በቅሉን የተነገረን 35 መኪና ዛሬ ከሰመራ ሰኞ ጠዋት ከሰመራ ይነሳሉ የሚል ቃል እንዳገኙ የሚል ኢንፎርሜሽን ያለን፣ ይህኛው ግን ተቀባይነት የለውም። ምንም እንኳ አይደለም 35 እና አንዲት ኩንታልም እንደምታግዝ እንደምትጠቅም ብናቅም ካለው ችግር አንጻር ስናይ ግን በተባለው መጠን ነው መድረስ ያለበት። በየጊዜው ስንገልጽ የነበረው በየቀኑ የሚያስፈልገው ሳይቆራረጥ መክፉ መኪና ያስፈልጋል። 190ዎቹ ምግብ የሚበላ ነገር የሚይዙ፣ 10ዎቹ ደግሞ እንደ መድኃኒት፣ ሸራ፣ ስፔር ፓርቶች ለእነዚህ ውሃ ፋሲሊቲ የሚያቀርቡ ሳሙና፣ እንደዚህ አይነት ነገር የማይበላ ግን መሰረታዊ የሆነ ፍጆታ ይዘው የሚመጡ ነው የነበሩት። ስለዚህ ይህንን በተግባር አልሆነም። እንግዲህ ይህንን ለማካካስ በፍጥነት ለህዝቡ ላይ ለመድረስ ለዚህኛው በየቀኑ እስከ 300 መኪና አካባቢ በአቨሬጅ ወይ ደግሞ በአማካኝ መምጣት አለበት ነው። እንግዲህ አሁን ሰው መገንዘብ ያለበት 300 መኪና እየመጣ ነው ወይስ እየመጣ አይደለም በሚለው ነው ማየት ያለበት። እንደዛ ከመጣ በጣም ችግሩ ይቀረፋል የሚል እምነት አለኝ።
ዓለም አቀፍ ተቋማት ያደረጉት ያለውን ጥረት የሚመሰገን ነው ያሉት ኃላፊው የህዝቡን ከፍተኛ ችግር በመረዳትም ጥረታቸው አጠናክረው ወደ ክልሉ ያልተገደበና በቂ የእርዳታ ህል ሊያስገቡ ይገባል በማለት ነው የገለጹት።
ለጋሽ አገሮች ወይ ደግሞ ድርጅቶች ይህንን እርዳታ ሲሰጡ እንቅፋት መፈጠር አለበትም። የኢትዮጵያ መንግስት ሚና መክፈትና መዝጋት አይደለም የነበረው። ሚናው መሆን የነበረበት በአሁን ሰዓት እህል ዘይት ሁሉም አስፈላጊውን ገዝቶ ደግሞአለው ራሱ ገዝቶ መንግስት ነበር ማቅረብ የነበረበት። ይሄኛው መንግስት አሳልፋለሁ አላሳልፍም ሳይሆን ጨዋታው መሆን የነበረበት ገዝቶ ነበር መምጣት የነበረበት። መብቱ ነው የትግራይ ህዝብ መብቱ ነው። ድርጅት ከድርጅቶች ጋር ከቲፒኤልኤፍ ጋር ከትግራይ መንግስት ጋር ማለት ይችላል። ህዝቡ ግን እንደ ህዝብ መብት አለው።
የትግራይ ክልልም የሚገቡ እርዳታዎች ቶሎ ወደ ህዝቡ እንዲደርሱ ለማድረግ ዝግጁ ነው ሲሉ ነው ዶክተር አትንኩት የገለጹት። ለአሜሪካ ድምጽ ሙልጌታ ጽባሃም መቀለም።
ሙልጌታን ለዘገባው አመሰግናለሁ። አድማጮች፣ በሌላ በኩል የኢትዮጵያ መንግስት ባለስልጣናት በተደጋጋሚ በሰጧቸው መግለጫዎች የእርዳታ አቅርቦቱ ወደ ትግራይ ክልል መግባት እንዲችል የህወሓት ታጣቂዎች ከያዟቸው የአጎራባች ክልል አካባቢዎች ለቀው መውጣት እንዳለባቸው ሲገልጹ መቆየታቸው ይታወሳል። በየቀኑ ወደ ትግራይ የሚገቡ የእርዳታ ተሽከርካሪዎች ቁጥር እንዴትና በማን እንደሚወሰን ግን በመንግስትም ሆነ በለጋሽ ድርጅቶች ወገን እስካሁን የተገለጸ ነገር የለም። በሌላ ዘገባ እንመለስበታለን። ወደ ሁለተኛው የመጽሔት ርዕስ ነው የምወስዳችሁ። ድሬ ሮቃ ጃራ መጠለያ ጣቢያ የሚገኙ ተፈናቃዮች ከፍተኛ ችግር ላይ ነን አሉ። ከሰሜን ወሎ ዞን ቆቦ ከተማ ወደ ሀብሩ ወረዳ ድሬ ሮቃ ጃራ መጠለያ ጣቢያ የተዘዋወሩ ተፈናቃዮች መሠረታዊ የምግብና የመጠለያ አቅርቦት እንደማያገኙ ነው ያስታወቁት። ተፈናቃዮቹ የምግብና የሌሎች ድጋፎች አቅርቦቶች አነስተኛ ከመሆኑም ባሻገር የሚከፋፈለውም በዘመድና በቤተሰብ ቅርበት ነው ሲሉ ከሰዋል። የሰሜን ወሎ ዞን አደጋ መከላከል ምግብና ዋስትና ተጠሪ ጽህፈት ቤት የተፈናቃዮቹን ክስ መሰረት የለሽ ነው ሲል ውድቅ አድርጎታል። የምግብና መጠለያ እጥረቱ የተከሰተው ቃል የገቡ አካላት ማቅረብ በሚገባቸው ልክና መጠን ባለማቅረባቸው ነው ይላል። የአማራ ክልል አደጋ መከላከልና ምግብ ዋስትና ፕሮግራም ማስተባበሪያ ኮሚሽን በበኩሉ ከመንግስት ውጪ በተለይ ግብረሰናይ ተፈናቃዮችን መልሶ በማቋቋሙ በኩል የሚያደርጉት ተሳትፎ አነስተኛ ነው ብሏል። መስፍን አራጌ ተከታትሎታል።
ከአላማጣ ተፈናቅለው በቆቦ ከተማ በሚገኘው ቁልል ድንጋይ ትምህርት ቤት ላለፉት ሶስት ወራት ተጠልለው መቆየታቸውን ከሁለት ሳምንት በፊት ለአሜሪካ ድምፅ የተናገሩት መምህር አብርሃም ወሰን ወደ አዲሱ መጠለያ ከመወሰዳቸው በፊት ስጋት እንዳላቸው ጠቁመው ነበር። መምህሩ በሰሜን ወሎ ዞን ሀብሮ ወረዳ ድሬ ሮቃ ጃራ አካባቢ ሲደርሱ የፈሩት እንዳጋጠማቸው ይናገራሉ።
አካባቢ በጣም ሙቀት አለው፣ በረሃ ነው። ምንም ሰው አልሰፍሮበት አያውቅም። ደግሞ በዛ ልክ ኃይለኛ ውጊያ የተደረገበት ነው። አንዳንድ ያልፈነዱ ቦምብ ነገሮች ምናምኖች እንዳሉ ተነግሮናል። እና ከዛ ደግሞ ስንመጣ መጠለያው ኖርማል ተዘጋጅቶ ምናምን አይደለም። ወጣቱ በበረሃ ነው እያደረ ያለው ቴንዳ ዘርግቶ።
የተፈናቃዮችን ስጋት መሰረት አድርገው ለአሜሪካ ድምፅ አስተያየታቸውን ከዚህ በፊት የሰጡት የራያ አላማጣ ወረዳ ምክትል አስተዳዳሪ ዝናቡ በላይ የድሬ ሮቃው ማረፊያ ካምፕ አስተማማኝ የምግብ የመጠለያ የሕክምናና መሰረታዊ አገልግሎቶች የሚያገኙበት ነው ብለው ነበር። ይሁን እንጂ እውነታው ምክትል አስተዳዳሪው እንደተናገሩት አይደለም ይላሉ ተፈናቃዮቹ። የአየር ንብረቱ ሞቃ በመሆኑ ከምንጭ የሚጠቀሙት የመጠጥ ውሃ ባለመታከሙና በቦት የሚከፋፈለውም ለሰፋሪው ስለማይበቃ እንዲሁም በቂ የምግብ አቅርቦት ባለመደረጉ ህጻናት፣ ያለ ሰው ድጋፍ መንቀሳቀስ የማይችሉ አካል ጉዳተኞችና አዛውንቶች ለከፋ ጉዳት መዳረጋቸውን አቶ አብርሃም ያብራራሉ።
የምግብ አቅርቦት እንዲያውም ቆሞ እያለን ሩዝ እያበሰሉ የተለያዩ ነገሮች እያበሰሉ ይሰጡን ነበረ። አሁን ግን አመራሮቹ ይህንን ያደረጉ ነበረ ቆቦ ላይ። አሁን ግን ሩዝ ጥሬ ብቻ ነው፣ ጥሬ ይሰጣል አብስለ ብላ ነው። ይሄ ደግሞ አካል ጉዳተኞች ለሽማግሌዎች በጣም ያስቸግራል ማለት ነው።
ወደ ስፍራው ከደረሱ ሁለት ሳምንት የሞላቸው ሲሆን በእነዚህ ጊዜያት ከአንድ ጊዜ በላይ እርዳታ አለማግኘታቸውን ጠቅሰው የተሰጠውም እርዳታ በቂ አይደለም ብለዋል። 100 ሰዎችን ለማስተናገድ በተተከለ ድንኳን ውስጥ ከ200 በላይ ሰዎች በተጨናነቀ ሁኔታ ነው የሚያድሩት። ቀሪዎቹ ደግሞ በምድረ በዳ ነው ያሉት አስተያየት ሰጪው። ከህወሓት ኃይሎች ጋር በተደረገው ውጊያ የትዳር አጋራቸውን ያጡትና ከአላማጣ ተፈናቅለው ከልጆቻቸው ጋር የመጡት ወይዘሮ ሜሪ በታሪፍ ከድጋፉ አነስተኛነት ባለፈ የፍትሃዊነትን ጥያቄ ያነሳሉ።
ጫዋታው በስክ ለሚፈልጉት አባሎች ሱጡ እያሉ ይሰጣሉ፣ ለሚፈልጉት ያከፋፍላሉ። ምንም ወዳጅ ወይ ደግሞ ቤተሰብ ስለሌለው ምንም ብታገኘው ነገር የለም። ስቃይ ሲኖራት አንድ ለሶስት ነው የተሰጠው። ቤተሰብ የያዘውም እኩል ነው የሚወስደው፣ ቤተሰብ ያልያዘውም በአንድ ነው የሚወስደው። ሁሉም እኩል ነው፣ በቃ ቤተሰብ አይለይም። ዘይት ደግሞ ለ140 ሰው አንድ ጀሪካን ነው የተሰጠን። በጣም የሚገርም በስኝ እኔ ምሳሌ አሁን ሶስት ልጆች ነው ያሉት። ብቻው የመጣ አንድ ወንድ ላጤ ደግሞ እኩል ከኔ ጋር ይወስዳል። እነዛ ልጆች አይበሉም፣ ይበላሉ። በመንግስት ደረጃ በምን አይን ነው የሚታዩ?
ሌላዋ ተፈናቃይ የእድሜ ባለጸጋ ወይዘሮ ገነት ተመስገን ከ9 ልጅና የልጅ ልጆቻቸው ጋር ተፈናቅለው ወደ ድሬ ሮቃ መምጣታቸውን ጠቅሰዋል። አድሏዊ አሰራር አለ የሚሉት ወይዘሮ እሳቸውና ቤተሰቦቻቸው 600 ብር የገዙትንና ኬንዳ እያሉ የሚጠሩትን ፕላስቲክ ዘርግተው ነው እንደ ማረፊያም እንደ ማደሪያም የሚጠቀሙበት።
በአንዲት ለ8 ሰጡና 8 ከምን ሆነ ቤተሰብ ነነኛ ያቺ ለቤተሰብ ያሏት የሰጡነን ተቆራርጠን ያው አንጥፈን ይተኛለን። ያቺ ፍራሽ ለሁለቱም አትበቃን። ግማሻችን ከቴንዳ እናድራለን፣ ግማሻችን ከፍራሽ ተንጠልጥለን እናድራለን። ይዛል
የሰሜን ወሎ ዞን አደጋ መከላከልና ምግብ ዋስትና ተጠሪ ጽህፈት ቤት ኃላፊ አለሙ ይመር ተፈናቃዮቹን ወደ ሌላ አካባቢ የማስፈሩ ስራ ከተጀመረ ከሁለት ሳምንት ወዲህ 16,000 የሚጠጉ ተፈናቃዮችን ወደ ድሬ ሮቃ ጃር አካባቢ እንዲያርፉ መደረጉን ጠቅሰዋል። ከመሀል ትግራይ የተፈናቀሉት ደግሞ ደቡብ ወሎ ዞን አምባሰል ወረዳ ጃሪ አካባቢ ላይ መስፈራቸውን አያይዘው ጠቁመዋል። ከክልሉ አደጋ መከላከልና ከፌዴራሉ አደጋ ስጋት ስራ አመራር ጋር በመሆን ለተፈናቃዮቹ ድጋፍ ለማድረስ ጥረት ቢደረግም የተፈናቃዮቹ ቁጥር በየጊዜው እየጨመረ መምጣቱን ገልጸዋል። ይህም ባስከተለብን የምግብ እጥረት ምክንያት የተወሰኑትን ተፈናቃዮች ቆቦ ከተማ ላይ እንዲቆዩ ለማድረግ ተገደናል ብለዋል ኃላፊው።
ቆቦ ከተማ ላይ ከ19,800 በላይ የሚሆን ተፈናቃይ ለማጓጓዝ አስበን ነበረ፣ ግን የምግብ እጥረት ስለገጠመና አሁን ባለበት ሁኔታ እዛው ቆቦ ከተማ ላይ አድርገን ህብረተሰቡ እያዋጣ ምግብ እየመገበ ያለበት አግባብ ነው ያለው። ፌዴራል አደጋ ስጋት የምግብ አቅርቦቱን ካሟላልን እነዚህን ተፈናቃዮች ወደዚያ የማጓጓዙን ስራ እንሰራለን ብለን እያሰብን ያለ ነው። 150,000 በላይ ህዝብ ይመጣን የሚለውን ታሳቢ አድርገን ለፌዴራል አደጋ ስጋቱ አሳወቅን። እነሱም ጋራ በዛ ልክ መግባባት ላይ ነው የደረስ ነው እንደሚመጣ። አሁን ባለው ሁኔታ ግን አሁን ይሄንን ሀይል የሚሸፍን ሪሶርስ በማቅረብ ዙሪያ ላይ መሰረታዊ ክፍተት ገጥሞናል። ከድንኳን አንጻርም ችግር ውስጥ ነው ያለ ነው። መጀመሪያ በተግባባ ነው ልክ አይደለም ፌዴራል አደጋ ስጋትም እያቀረበልን ያለው ወደ 40 የሚሆን ድንኳኖች ተሰርተዋል እኛ ጋራ፣ ግን ይሄ በቂ አይደለም። ብዙ ህብረተሰብ አሁን ያለው ዛፍ ስር ዳገት ነው ምናምን በቃ ዝም ብሎ ነው ተንጠባጥቦ ያለው። ክልሉ የፌዴራል መንግስቱ ይሄን በተደጋጋሚ ጠይቀናል፣ ምላሽ ግን እስካሁን አልሰጠንም።
ተፈናቃዮቹ በሚያነሱት የፍትሐዊነት ጥያቄም ተከታዩን ምላሽ ሰጥተዋል።
በዘመድ አዝማድ በምናምን የሚለው እሱ ትክክል አይደለም። መታረም ያለበትን ሀሳብ እንደሆነ እኛም ገምግመናል። እንደኛ የሚመራው በፌዴራል ደረጃ ያለ ቲም አለ፣ በክልል ደረጃ ራሱን የቻለ ቲም አለ፣ በዞን ደረጃ ራሱን የቻለ ቲም አለ። በየጊዜው ICP ኮሚቴው እየገመገመ ነው አቅጣጫ የሚሰጥበት። ችግር ካለም አውቶማቲካሊ እዛው ላይ ሂዶ ነው ምላሽ እየሰጠ ያለው እንጂ አሁን ይሄኛው ለዘመር ለምን በምንም ጭራሽ ሊወጣ የሚችልበትም እድል የለውም። 70 የሚሆነ የመከላከያ ኃይል አለ እዛው ቦታው ላይ። ከዚህ አንጻር መኪና ይገባል እንጂ ይዞ ይወጣል።
ለእርዳታ የመጣውን እህል እንዲሸጥ በማባበልና ብር በመስጠት ሚና ላይ ተሰማርተዋል የሚባሉ ባለሀብቶች አሉና እነዚህ ባለሀብቶች ከተፈናቃዩ እየወሰዱ እንደገና በውድ ዋጋ ወደ ገበያ የሚያቀርቡት እንቅስቃሴ አንዳንዶች እንደሚሉት ለባሰ የኑሮ ውድነትና የገበያ አለመረጋጋት ምክንያት ሆኗል ስለሚሉ ይህንን ነገርስ በእናንተ በኩል ከመቆጣጠር አንጻር ምን ሰርታቸዋል?
ትክክል ነህ። እሱ ላይ መጀመሪያ አካባቢ እኛም የገጠመን ችግር ነው። እዛ ያለው ፖሊስና የሚኒሻ ኃይል ከአቅሙ በላይ ሆኖ ነጋዴውም መሳሪያ እየያዘ እየመጣ እያስፈራራ ስለሆነ ግዥ እየተፈጸመ ነው። ከዚህ አንጻር መንግስት መከራ አይቶ እያቀረበ ያለውን ሪሶርስ በግለሰብ ደረጃ የክል ይከብርበት ነው። ከዚህ አንጻር ምን ይሆን እኛ ከአቅማችን በላይ ሆኗል የሚለው ለመከላከያ ያቀረብን መከላከያ ወደ 70 የሚሆኑ እንትኖችን ላከልን። ከዛ በኋላ የንግዱ ሁኔታ የለም።
የአማራ ክልል አደጋ መከላከል ምግብ ዋስትና ፕሮግራም ማስተባበሪያ ኮሚሽን የህዝብ ግንኙነት ኃላፊ እያሱ መስፍን ተፈናቃዮቹን ወደ ድሬ ሩቃ ማዘዋወር ያስፈለገበትን አላማ ሲያስረዱ
ተፈናቃዩን ደህንነት ለመጠበቅ እና ቦታውም ካለው የተፈናቃይ ቁጥር አንጻር በጊዜያዊ መጠለያ የሚገኝ በመሆኑ ይህን ተፈናቃይ ወደ ተሻለ ቦታ ወስዶ ደህንነቱን መጠበቅ አስፈላጊ ሆኖ በመገኘቱ ጊዜያዊ መጠለያ ጣቢያው በድሬ ሩቃ መስራት ተችሏል።
የተሻለ አደረጃጀት፣ አቅርቦት፣ ማረፊያ፣ አልባሳት እና መሰል ድጋፎች በአግባቡ እየደረሱ አይደለም የሚል ቅሬታ አላቸው እና በዚህ ጉዳይ ላይ የእናንተ ያላሽ ምንድን ነው?
አካባቢው አዲስ በመሆኑ ከአንድ ሺህ ኩንታል በላይ ዱቄት፣ 880 ኩንታል ሩዝ፣ 334 ኩንታል አልሚ ምግብ እናቶችና ህጻናት ተከፋፍሏል። ከዛ ባሻገር ምግብ ነክ ያልሆኑ ቁሳቁሶችም ብርድ ልብስ ተሰራጭተዋል። በተቻለ መጠን ድጋፉን ለማቅረብ ጥረት እየተደረገ ነው። ያ ሲባል ግን 100% ችግር የለም ማለት አይደለም። ችግሩን ከጊዜ ወደ ጊዜ ለመፍታት የአስቸኳይ ጊዜ አደጋ ምላሽ ማስተባበሪያ ማዕከል እዛ አለ። በዚያ አማካኝነት ለተፈናቃዩ ምን ያስፈልጋል፣ ምንስ ጥረት አለ የሚለው እየተከናወነ እጥረቱን ለመሙላት ጥረት እየተደረገ ይገኛል። ከፌዴራል መንግስትም በክልሉ መንግስትም ሌላ አካል ከመንግስታዊ ካልሆኑ ድርጅቶች እየተከናወነ ያለውን የመልሶ ማቋቋምና የድጋፍ ስራዎችን በገቡት ቃል መሰረት እየፈጸሙ ነው ብሎ ለመናገር አያስደፍርም።
ከድሬ ሮቃ ዘግይቶ በደረሰን መረጃ መሰረት በአካባቢው እከክና ተቅማጥ መሰል ተላላፊ በሽታዎች እየተስተዋሉ ነው። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
መስፍንን ለዘገባው አመሰግናለሁ። አድማጮች፣ በተከታዩ ርዕስ ደግሞ ወደ ድሬዳዋ ነው የምንሻገረው። በውጭ የሚኖሩ የእስልምና እምነት ተከታዮች ለበዓል ወደ አገራቸው እንዲገቡ የሚል ጥሪ ቀርቦላቸዋል። በውጭ የሚኖሩ ኢትዮጵያውያን ከኢዳል ፈጥር እስከ ኢዳል አድሃ ባለው ጊዜ ወደ አገራቸው ገብተው በዓሉን እንዲያከብሩ ጥሪ ቀርቦላቸዋል። በሌላ በኩል ደግሞ 1443ኛው የሮመዳን የጾም ወር ኢትዮጵያውያን ሙስሊሞች የፈጥር ስነ ስርዓት በማክበር ላይ ናቸው። ቅዳሜ የተጀመረውን የረመዳን ጾም ምክንያት በማድረግ ድሬዳዋ ላይ የተሰናዳውን የአደባባይ አከባበር ስነ ስርዓት በጋራ ያዘጋጁት የከተማዋ ሙስሊምና ክርስቲያን ወጣቶች መሆናቸውን አመልክቶ መስፍን ተከታዩን አድርሶናል። አዲስ ችኮል ነው ያጠናቀረው።
ከኢድ እስከ ኢድ ወደ አገር ቤት በሚል መርህ ከረመዳን ጾም እስከ ኢዳል ፍጥርና ኢዳል አድሃ ድረስ ቀጣይነት ያለው መርሃ ግብር መዘጋጀቱ ይፋ ሆኗል። የብሔራዊ አዘጋጅ ኮሚቴው ሰብሳቢ አምባሳደር ብርቱካን አያኑ ዝግጅቱ ኢትዮጵያ የተለያየ እምነት ያላቸው ሕዝቦች ተፈቃቅረው የሚኖሩባት መሆኗን የምናሳይበት ነው ብለዋል። በመካከለኛው ምስራቅና ሌሎችም የእስልምና እምነት ተከታይ የሚበዛባቸው ሀገራት የኢትዮጵያ መልካም ገጽታ የሚገነባበት ነው ብለው ተስፋ ማድረጋቸውንም ገልጸዋል። የብሔራዊ ኮሚቴው ጣምራ ሰብሳቢ ኡስታዝ አቡበክር አህመድ ኢትዮጵያ በእስልምና ሃይማኖት ውስጥ ትልቅ ታሪክ ያላት መሆኗን ለማሳየት የሚረዳ እንደሆነ ነው የውጭ ጉዳይ ሚኒስቴር ቃል አቀባይ ገጽ ላይ የወጣው መረጃ የሚያመለክተው። ባለፈው ቅዳሜ የተጀመረው 1443ኛው የኢድ አልፈጥር ጾም በተለያዩ ሀገሪቱ ከተሞችን በአደባባይ ፍጠር መከበር ጀምሯል። በዚህ ረገድ የጅማና ሀላባ ከተሞች ተጠቃሽ ሲሆኑ፣ በድሬዳዋም የከተማ ሙስሊምና ክርስቲያን ወጣቶች በጋራ ያዘጋጁት የፍጣር መርሃ ግብር በለጋር አደባባይ ተካሂዷል። ሀሳቡን ከማመንጨት ጀምሮ ሲያስተባብር የነበረው ወጣት አዩብ አብዲ ስለ ዝግጅቱ ይህን ይላል።
ረመዳንን በድሬ በሚል ርዕስ የመጀመሪያው አፍጥር በአጠቃላይ በህዝበ ሙስሊሙ እንዲሁም በተለያዩ የእምነት ተከታዮች በጋራ የነበረንን እሴት አስጠብቀን ሁላችንም በጋራ የመጀመሪያውን አፍጥር ለማፍጠር ሲባል የተሰባሰብ ነው ማለት ነው። እንደ ድሬዳዋ ይህንን ሀሳብ ይዘን ስንነሳ ውስን ጥቂቶች ነበርና ከዛ ውጪ ደግሞ በርካታ ወጣቶችን ከጎናችን በማሰለፍ እንዲሁም ከፌዴራል ድረስ የመጡ የበጎ ፍቃድ የሰላም ወጣቶች ሚኒስቴር አሉና እነሱንም በማካተት የሁሉንም የሃይማኖት ተከታይ ወጣቶችንም በማስተባበር እንዲህ በአማርና በደመቀ ሁኔታ ልናካሄድ ችለናል።
ዝግጅቱ ስታስተባበር ያገኘናት ወጣት ብለን ገዳም እንዲሁ በሰፈር ገንዘብ አሰባስቦ የማፍጠሪያ ምግቦችን ገዝተው እንዳመጡ ትናገራለች።
እሺ፣ ብሌን ገዳ እባላለሁ። የድሬዳዋ ነዋሪ ነኝ።
ከየት ነው የመጣሽ?
ከለምበሯን 03 ቀጠና።
እዚህ ለምንድን ነው የመጣሽ?
እዚህ የኢድ አልፈጥርን በዓልን የጾም መያዣን ለማክበር ከሙስሊሞች ጋር ማለት ነው ያለንን አንድነት ለመግለጽ ለማስተባበር ነው የመጣሁት። ያው አንዳንድ ገንዘቦችን በማሰባሰብ ሌሎችም ወጣቶች አሉ፣ አሁን እዚህ ውስጥ እያስተባበሩ ነው። የ03 ቀበሌ ነዋሪዎች ማለት ነው። ቴምሮችን፣ ሀባቦችን፣ አንዳንድ የሚደረጉ ነገሮችን ያው አስተባብረን አምጥተናል እዚህ ማለት ነው። እና ያው አንድ ላይ ለማክበር ነው የመጣ ነው እዚህ የተገኘ ነው።
ሙስሊምና ክርስቲያን ወጣቶች በጋራ በመተባበር ይህን በማዘጋጀታቸው በስፍራው የተገኙ ምዕመናን ደስተኞች ነበሩ።
ስሜ ራይት ሱፍ አብዱልቃድር እባላለሁ። ድሬዳዋ ቀበሌ 02 አካባቢ ነኝ እና በዚህ ፕሮግራም ላይ በጣም ተደስቻለሁ። የድሬ ልጅ መሆኔ እና እዚህ ፕሮግራም ላይ በመታደሜ ትልቅ ነገር ነው የሚሰማኝ።
በኢፍጣር ፕሮግራሙ ላይ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያንን በመወከል ንግግር ያደረጉት ሊቀ ብርሃናት ቀለመወርቅ ቢምረው የሙስሊሙ ምዕመን በጾም ወቅት ከክፉ ተግባራት እንዲረቁ መክረዋል። የወንጌላውያን አብያተ ክርስቲያናትን በመወከል ለሙስሊም ምዕመናን ንግግር ያደረጉት ፓስተር ሚኪያስ ታየም ለጾመኞቹ መልካም ምኞታቸውን ገልጸዋል። ሼክ አሚኒ ብሮ በስፍራው ተገኝተው ንግግር ያደረጉ ሲሆን የአሜሪካ ድምጽ ያነጋገራቸው የድሬዳዋ አልመርቸዘር እስላም መስጂድ ኢማምና የሃይማኖት መምህር ሼክ ነስረዲን ሼክ አብድራህማን ዝግጅቱን ላስተባበሩ አካላት ምስጋናቸውን ገልጸዋል።
የዛሬ የአፍጢር ፕሮግራም መፈክሩ የድሬዳዋ የፍቅርና የመቻቻል ከተማ መሆኑን የሚያሳይ ፕሮግራም ስለሆነ ያንን ዛሬ ክርስቲያኖችም እስላሞችም ትልቅም ትንሽም ሴትም ተጀናንተን ያንን የፍቅርና የአብሮ መኖርነት ለመግለጽ ነው። ዛሬ መፈክራችን የድሬዳዋ የሰላም የፍቅር የአብሮ መኖር ሙስሊምና ክርስቲያን ዱሮ የነበረውን ነገር ለመመለስ ነው። ድሬዳዋ ዱሮ አብሮ መኖር ፍቅር ሰላም ነበር። ስለዚህ እነዚህ የድሬዳዋ ህብረተሰብ ሙስሊምና ክርስቲያን የፖለቲካ ጊዜ ቢለዋወጥም የሚለያቸው ነገር የለም። አብሮ መኖር፣ አብሮ መብላት፣ አብሮ ክርስቲያኖቹ ሙስሊሞቹ ሲጾሙ አብሮ ይጾማሉ። ደስም እኛም እንደዛው ነው። ስለዚህ ያን ዛሬ ለመጅለጽ ነው እዚህ የተገኘ ነው። ለድሬዳዋ ህብረተሰብ እንኳን ደስ አላችሁ ነው የምንለው። ለሌላም እናሳልፈው ከድሬዳዋ እንድለምዱ።
ያስተዳደሩ ከንቲባ ከድር ጆሃርም ድርጊቱ የድሬዳዋን የፍቅርና አብሮነት ምሳሌ የሚገልጽ እንደሆነ ነው የተናገሩ።
በእምነት እንላያየም በድሬዳዋዊነት ደግሞ ሁላችንም በአንድ ላይ አንድ ማዕድ ቀድሰን አብረን ስንበላ ሌሎች በዚህ መሃል መልእክት ማስተላለፍ ስለሚቻል ዛሬ ከጠዋት ከሁለት ሰዓት ጀምሮ የበጎ ፍቃድ ወጣቶች ላይ የተሰማሩ የክርስትና እምነት ተከታዮች ለሙስሊሙ ታላቁ ረመዳን የመጀመሪያው አፍጥር በዚሁ በምድር ባቡር አደባባይ አንድ ላይ እንፍጠር በማለት ያደረጋችሁ ጥረት ሁላችንም እንደ ሙስሊም ማህበረሰብ ለሰራችሁ ስራ ፈጣሪ ስራውን ይክፈላችሁ በማለት ነው የሚጀምረው።
ከንቲባው በአብይ ጾም ሲያስቀድሱ ለዋሉ የኦርቶዶክስ ምዕመናን የጾም መፍቻ ቴምርና ውሃ አዘጋጅተው በሚካኤል ቤተክርስቲያን ያቀረቡ ሙስሊም ወጣቶችንም አመስግነዋል። በጎ ፈቃደኛ ወጣቶች ወደፊትም ተመሳሳይ ዝግጅቶችን ሊያዘጋጁ ማሰባቸውን ተናግረዋል። በሀገር አቀፍ ደረጃ ከረመዳን የጾም ወር ባሻገር ከሶስት ሳምንት በኋላ ከሚከበረው የዳል ፈጥር በዓል ጀምሮ ሐምሌ ወር ላይ እስከሚከበረው የዳል አድሃ ወይም አረፋ በዓል ድረስ በሀገር አቀፍ ደረጃ የሚዘጋጁ ልዩ ልዩ መርሃ ግብሮች እንደሚኖሩ ከውጭ ጉዳይ ሚኒስቴር ያገኘነው መረጃ ያመለክታል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አዲስ ቸኮልን ለዘገባው አመሰግናለሁ። አድማጮች፣ አሁን ወደ ዓለም አቀፍ ርዕሶች ነው የምንሻገረው። ሩሲያ ወረራዋን ከጀመረች ወዲህ 4 ሚሊዮን ዩክሬናውያን አገር ጥለው መሰደዳቸውን የተባበሩት መንግስታት ድርጅት አስታወቀ። ከስደተኞቹ መካከል የሚበዙት ሴቶችና ሕጻናት ናቸው። ሕገወጥ የሰው አስተላላፊዎችም በተለይ የሚያነጣጥሩት በእነርሱ ላይ ነው ብሏል ዘገባው። ሊሲያ ባካሌት ያጠናቀረችውን የዚህን ሪፖርት ዝርዝር ቆንጅታየ እንደሚከተለው ታቀርበዋለች።
ይህ ስፍራ ሼሄኒ ሜዲየካ ይባላል። ዩክሬንና ፖላንድ ድንበር ላይ የሚገኝ የፍተሻ ኬላ ነው። ሩሲያ ወረራዋን ከጀመረች በኋላ የሚበዙት ሴቶችና ሕጻናት የሆኑት ዩክሬናውያን ሀገራቸውን ጥለው ወደ ፖላንድ መሰደዳቸውን የመንግስታቱ ድርጅት መረጃ ያሳያል። ብዙዎቹም ድንበሩ ላይ ብዙ ቀን ጠብቀው ነው የተሻገሩት። ማሪያ ሂቺናያ ሄርሶን ከሚባለው ቀያቸው ነው የተሰደዱት።
It's very tough, of course. I don't know what else to say, but we have
በጣም ከባድ ጉዞ ነበር። ሌላ ምን ማለት እንደምችል አላውቅም። ግን ሌላ ምርጫ አልነበረንም። ምክንያቱም ልጆቻችንን ማትረፍ ነበረብን።
ታዲያ ሩሲያ ወረራዋን ከከፈተችበት ጊዜ አንስቶ ህገወጥ የሰው አዘዋዋሪዎች ኢላማ ሊያደርጓቸው እንደሚችሉ የሰብአዊ መብት ከበሬታ ተሟጋቾች ስደተኞችን ሲያስጠነቅቁ ቆይተዋል። ዩሊያ አኒሶቫ ላስትራዳ የተባለ ህገወጥ የሰው ዝውውርን ለማስቆም የሚሰራ መንግስታዊ ያልሆነ ድርጅት የዩክሬን ተወካይ ናቸው። እንዲህ ይላሉ።
ስደተኞቹ ለዚህ አድራጎት የመጋለጣቸው አደጋ በእርግጥም ጨምሯል። ይህ የሆነበት ምክንያት ልጆቻቸውን ይዘው ድንበር የሚያቋርጡት ሴቶች በኢኮኖሚም በስነ ልቦናም ረገድ እጅግ በጣም ተጋላጭ ስለሚሆኑ ነው። እነዚህ ሰዎች ጦርነት ሸሽተው የተሰደዱ ናቸው። እንዲህ ባለ ሁኔታ ውስጥ ያሉ ሰዎች ለመታለል የተጋለጡ ናቸው።
ህገወጥ አስተላላፊዎች እጅ የሚወድቁ ሰዎች ለጾታዊ በደልና ለብዝበዛ እንደሚጋለጡ የሰብአዊ መብት ተሟጋቿ ያስረዳሉ። የፖላንድ ፖሊሶች በኃይል የተደፈሩ ሁለት ስደተኞችን እንደመዘገቡም ተናግረዋል። እንዲላለ ጥቃት የሚጋለጡ ሰዎች ጥንቃቄ እንዲያደርጉ በመምከር የተሰማሩ በጎ ፈቃደኞችም አሉ። ከበጎ ፈቃደኞች አንዱ ሊሊያን ቡላርድ እንዲህ ይላል።
On a vu des hommes qui
ሴቶችና ታዳጊ ልጃገረዶችን ፎቶግራፍ የሚያነሱ ወንዶች አይተናል። ወዲያውኑ ነው ይህ ነገር የህገወጥ አስተላላፊዎች እጅ ሳይኖርበት አይቀርም ያልነው።
የዩክሬን ላስትራዳ ድርጅት ተጠሪዋ ዩሊያም እንዲህ ብለዋል።
A woman from the Kiev region was looking for a job in Lviv.
Kiev ትኖር የነበረች አንዲት ሴት ወደ ልቪቭ ሄዳ ስራ ስትፈልግ አንድ የስራ ማስታወቂያ ታገኝና ማስታወቂያው ላይ ያለውን ሰው አግኝታ ስታነጋግረው ስራው የ15 አመት ወንድ ልጅን መጠበቅ ነው፣ ደሞም ወሲባዊ አገልግሎትንም ይጨምራል ተባለች።
ስደተኞች ስራ ሲቀጠሩ ለብዝበዛ ይጋለጣሉ። ይሄ ደግሞ በቀላል ዘዴ ነው የሚደረገው። መጀመሪያ ነጻ መኖሪያን ሰጣችኋለን ይሏቸውና ከገቡ በኋላ ምንም ነጻ የሚባል ነገር የለም። የሰብአዊ መብት ከበሬታ ተሟጋቾች እንዲህ ያለው ድርጊት ህገወጥ መሆኑን ነው የሚናገሩት። ማዳሌና ሞካን በሐጽሮት ፕሮቴክት የተባለ ድርጅት ስራ አስኪያጅ ናቸው። ሲያስረዱ
If there is an expectation for work, then the work should be paid. And very important.
ስራ እንዲሰሩ ከተፈለገ መከፈል አለባቸው። ይሄ በጣም ወሳኝ ጉዳይ ነው። የምትኖሩበት ቦታ ስራ ሆቴልም ይሁን እርሻም ይሁን ያ ማረፊያ የሰጣችሁ ባለቤቱ እንድትሰሩ የሚጠብቅባችሁ ከሆነ ይሄ ነገር አደገኛ መሆኑን ማወቅ ይኖርባችኋል።
ከቀያቸው በጦርነቱ ምክንያት ከተፈናቀሉት ዩክሬናውያን ውስጥ ግማሹ ህፃናት ናቸው። አንዳንዶቹ ያለምንም ሰነድ ድንበር ያቋረጡ፣ አንዳንዶቹ ደግሞ ካለወላጅ ብቻቸውን የተሻገሩ ናቸው። ታዲያ ተንኮለኛ ሰው እጅ የመግባት አደጋ ተጋላጭ የሚሆኑት እነሱ ናቸው። AJ11 Mission Children Europe ለተባለ ግብረሰናይ ድርጅት የሚሰሩ ናቸው እንዲህ ሲሉ ያስረዳሉ።
Missing is a result of gaps in the protection system and gaps in the protection system.
የደረሱበት የሚጠፋው በጥበቃ ስርዓት ውስጥ ባለው ክፍተት የተነሳ ነው። ህገወጥ አዘዋዋሪዎችን የሚስበውም ይኸው ክፍተት ነው።
ድርጅታቸው የጠፉት ልጆች ወይም missing children ስደተኞች ልጆች ሲጠፉ ቶሎ ብለው በድርጅቱ የማስተዋቂያ መስመር በኩል ሪፖርት እንዲያደርጉ፣ አዋቂዎችም የልጆቹን ደህንነት በደንብ እንዲከታተሉ ይመክራል። ልጆች የጠፉ ወይም ብቻቸውን የሚንከራተቱ ከመሰሏቸውም ፈጥነው ለአካባቢው ባለስልጣናት እንዲያስታውቁ ያሳስባል። በተለይ ለሴቶች ራሳቸውን ከህገ ወጥ አዘዋዋሪ ቀበኞች ለመጠበቅ የሚጠቅም ምክር አለው። አንድሪያ ቡጆር የወርልድ ቪዥን ሮሜኒያ ባልደረባ ናቸው። እንዲህ ሲሉ ይናገራሉ።
መታወቂያ አሳዩኝ በሉ። መኪናቸው የድርጅታቸው መኪና መሆን አለመሆኑንም ይዩ። ድንኳን አላቸው ወይ? እሱም በጣም ወሳኝ ነገር ነው። ምክንያቱም ድንበሩ ላይ የድርጅታቸው ስም ያለበት ድንኳን ካላቸው ደህና ድርጅት ነው ማለት ነው።
ስደተኞች አስፈላጊ መረጃዎችንና ሰነዶችን በስልካቸው ፎቶ እንዲያነሱ፣ ወዲያ ወዲህ ሲዘዋወሩም ለብቻ ሳይሆን አብረው እንዲሆኑ፣ የሚገቡበትን ሀገር የፖሊስ ጣቢያ ስልክ ቁጥር በቅርብ እንዲይዙ አዋቂዎች ይመክራሉ። የበጎ ፈቃደኛና ግብረሰናይ ድርጅቶችን የስልክ ቁጥር መያዝም ይጠቅማል። ከዘመዶችና የቅርብ ጓደኞቻችሁ ጋር መገናኘታችሁን ቀጥሉ። እያንዳንዱ ስደተኛ የት እንዳለ በተቻለ መጠን ብዙ ሰው ሲያውቀው ይሻላልና ይላሉ አዋቂዎቹ።
ቆንጅታየን ለዘገባው አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፈውን የሰኞ ምሽት ዝግጅታችንን ነው። አሁን የስቱዲዮ ሰዓታችን ከምሽቱ 3 ሰዓት ከ38 መሆኑን ያመለክታል። የፕሮግራም ማሳሰቢያ አለን።
የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮዛት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን amharic.voanews.com፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን። በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችን 202-205-9942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 202-251-3505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ።
የሰኞ ምሽት ዝግጅታችን እስከ ምሽቱ 4 ሰዓት ይቀጥላል። አሁን የሁለተኛውን አጋማሽ ቀዳሚ ቅንብር ነው የምናሰማችሁ፣ ሐኪሞን ይጠይቁ። ሐኪሞን ይጠይቁ ለምሽቱ ዓለም አቀፉ የወባ የቲቪና የኤችአይቪ ኤድስ ክትትልና ሕክምና ፕሮግራም ግሎባል ፈንድ በቅርቡ በተለይ የቲቪ በሽታ መዛመት እያንሰራራ መሆኑን አስመልክቶ ያሰማውን ጥሪ ተንተርሶ ከአንድ የድርጅቱ ከፍተኛ ባለሙያ ጋር የተካሄደ ቃለ ምልልስ ነው ይዞ የቀረበው። የኮቪድ-19 ወረርሽኝ በዓለም ዙሪያ የቲቪን መዛመት ለመግታት በሚደረገው ጥረት ላይ የደቀነውን ብርቱ ፈተና አስመልክቶ ባለሙያው በተለይ ከአሜሪካ ድምፅ ጋር ካደረጉት ሰፋ ያለ ቃለ ምልልስ የመጀመሪያውን ክፍል እንሆ ይዘን ቀርበናል።
መሐመድ አህመድ ያሲን እባላለሁ። ግሎባል ፈንድ ነው የምሰራው። ለቱበርኩሎሲስ ሲኒየር አድቫይዘር ከፍተኛ አማካሪ ነኝ፣ ሐኪም ነኝ። ስፔሻላይዝ ያደረግኩት በኢንፌክሽስ ዲዚዝ እና በኤፒዲሚዮሎጂ ነው፣ በቱበርኩሎሲስ።
ዶክተር መሐመድ በቅድሚያ ለጊዜው አመሰግናለሁ።
በጣም አመሰግናለሁኝ ለተሰጠኝ እድል። አቶ ሉላ፣
ዶክተር መሐመድ በቅርቡ ነው አመታዊው የቱበርኩሎሲስ ወይም የቲቪ ቀን የታሰበው። ይህንን አስታኮ በወጡ ዘገባዎች ቲቪ በተለይ በኮቪድ-19 ወረርሽኝ ሳቢያ እንደተዘነጋ ከተጠበቀውም በላይ ከፍተኛ የታማሚዎች ቁጥር መዘገቡን፣ የሟቾችም ቁጥር በእጅጉ መጨመሩን የሚገልጹ ዘገባዎች የእርስዎን ድርጅት ግሎባል ፈንድን ጨምሮ ከተለያዩ ምንጮች ይፋ ተደርገዋል። እስኪ አጠቃላዩን የቱበርክሎሲስ ወይም ቲቢ በልማድ አነጋገር ዛሬ በዓለም ላይ ያለበትን ሁኔታ በአጭሩ ቢያስረዱን።
በጣም አመሰግናለሁኝ። እንግዲህ ቲቢ ቱበርክሎሲስ ኢንፌክሽስ ወይም ከተላላፊ በሽታዎች ብዙ ሰውን በመግደል አንደኛ ቁጥር ላይ ነው የቆየው ለረጅም ጊዜ። በዚህ 2 ዓመት ኮቪድ ከመምጣቱ በፊት በዓመት እንግዲህ አዲስ በሽተኞች 10 ሚሊዮን በላይ ቲቢ በሽታ ምልክቶቹን ያሳያሉ። ከነዛ ውስጥ እስከ 1.5 ሚሊዮን ያህሉ ይሞታሉ እና በኮቪድ ምክንያት እንግዲህ ቲቢ እና ኮቪድ ሳምባችንን ስለሆነ የሚያጠቁት ምልክቶቻቸውም ይመሳሰላሉ። የሕክምና አሰጣጥም ስለሚመሳሰል ከዛ ጋር ወደ ሕክምና የሚሄዱ ሰዎችም ቁጥር እየቀነሰ በመሄዱ በየዓመቱ ይታከሙ የነበሩት ለምሳሌ በ2019 ከ7 ሚሊዮን ሕዝብ በላይ ሕክምና አግኝተዋል።
ግን በ2020 ይሄ ቁጥር ወደ 5.4 ዝቅ ብሏል። ስለዚህ ሕክምናውን ያገኙት ሰዎች ቁጥር ቀንሷል። ይሄ ማለት ምን ማለት ነው? ሰዎች እየታመሙ ለረጅም ጊዜ ይቆያሉ። በሽታው ደግሞ ከአንዱ ሰው ወደ አንዱ ሰው ስለሚተላለፍ መተላለፉ ይቀጥላል ማለት ነው። ይሄ ደግሞ ብዙ ሰዎች በበሽታው እንዲጠቁ ያደርጋል እና የኮቪድ ቲቢ ላይ ትልቅ ተጽዕኖ ፈጥሯል በዚህ 2 ዓመት ውስጥ።
ዶክተር መሐመድ አሁን እንዳስረዱን የምርመራና ሕክምና አገልግሎት የሚያገኙ ሰዎች ቁጥር በስሌት ከ20% በላይ ነው የቀነሰው። በዚህም ሳቢያ እንደገለጹት የበሽታው መዛመት ሁኔታ መጨመር በተለይ ደግሞ በኮቪድ ሳቢያ ሰዎች ተገቢውን ክትትል አለማድረጋቸው ለህልፈት የሚዳረጉት ሰዎችም ቁጥር ቀደም ብለን በመግቢያው እንደጠቆም ነው በከፍተኛ ደረጃ መጨመሩን ድርጅታቸው አስታውቋል። እንዲሁም እንደ አውሮፓውያን የዘመን አቆጣጠር በ2019 ከተዘገበው የ1.4 ሚሊዮን አሃዝ በ100,000 ከፍ ማለቱን በሌላ ቃለ ምልልስ ላይ የገለጹትን የመልከት ድል ነበረኝ የሞቱ ሰዎች ቁጥር በዚህ አሁን ባለበት ፍጥነትና ብዙ ትክረት በሚፈልግበት ደረጃ ምንድነው እርሶም የሚያገለግሉበት ግሎባል ፈንድም ሆነ ባለም አቀፍ ደረጃ በሽታውን ለመቆጣጠር የሚደረጉ ጥረቶች ላይ መደረግ ያለበት ወይም እየተደረገ ያለው ይላሉ?
በጣም ጥሩ። አንተ እንደገለጽከው 100,000 ተጨማሪ ህዝብ 2020 ሞቷል ከ2019 ቁጥር ጋር ሲታይ ማለት ነው። ይሄ በጣም ትልቅ ቁጥር ነው። እንግዲህ የሰውን ህይወት ነው ያወራን ያለነውና ትልቅ ችግር ነው። የበሽታውም ስርጭት የሚታመሙትም ሰዎች ቁጥር ወደፊት በአጭር ጊዜ ውስጥ እየጨመረ ይሄዳል ተብሎ ይጠበቃል። ምክንያቱም በዚህ 2 ዓመት ውስጥ ብዙ መድኃኒቱን ያልወሰዱ ሰዎች ስላሉ የበሽታው ስርጭት እየተዛመተ ስለሄደ ምልክቱን የሚያሳዩ ሰዎች ቁጥር ይጨምራል ተብሎ ይጠበቃል። እንግዲህ ወደ ግሎባል ፈንድ እኔ የምሰራበት ኦርጋናይዜሽን ቲቪን ዳያግኖሲስ ህክምናውን ለማድረግ ከኢንተርናሽናል ዶነርስ ከሚባሉት 75%ን ለቲቪ ገንዘቡን የሚሰጥ ድርጅት ነው። ከመቶ በላይ ሀገሮች ከግሎባል ፈንድ ገንዘቡን ያገኛሉ። አፍሪካም ያሉት፣ ኤዥያ፣ ዩሮፕ፣ ሁሉም ጋር በዓለም ያሉት እነዚህ ኢኮኖሚያቸው መለስተኛና አነስተኛ የሆኑ ሀገሮች ኢትዮጵያን ጨምሮ ማለት ነው ገንዘብ ከግሎባል ፋንድ ነው የሚያገኙት። እና በዚህ 3 ዓመት ውስጥ ግሎባል ፋንድ ለቲቪን መከላከል ማከም መድኃኒቱን ጭምር ከ2 ቢሊዮን ዶላር በላይ ነው የሰጠው። እና ግሎባል ፋንድ ከተመሰረተ ከ2002 ጀምሮ ሁሉም በአውሮፓ አቆጣጠር ነው። በዚህ 20 ዓመት ውስጥ ግሎባል ፋንድ ለቲቪ ብቻ ከ8 ቢሊዮን ዶላር በላይ ነው እርዳታ ያደረገው። እና ይሄ እርዳታ የቲቪ በሽታ መከላከልና ማከሙን ለማስፋት በየሀገሩ የሚደረገውን ክትትልና ቁጥጥር በከፍተኛ ሁኔታ እያገዘ ያለ ኦርጋናይዜሽን ነው። በእርግጥ በሀገሮችም የራሳቸው ለፕሮግራሙ የሚያወጡት ድርሻ አለም ኮንትሪቢዩት የሚያደርጉት ግን የግሎባል ፈንድ በኢንተርናሽናል ዶነርስ ዓለም አቀፍ እርዳታ ሰጪዎች ለቲቪ በሽታ ካየን 75% በላዩን ግሎባል ፈንድ ነው የሚሰጠው ለቲቪ ማለት ነው። ስለዚህ ዋናው ፕሌየር ነው፣ ዋናው ሰፖርት የሚያደርግ ድርጅት ነው ማለት ነው። መሐመድ
ዶክተር መሐመድን ለጊዜያቸው አመሰግናለሁ። አድማጮች፣ ከዶክተር መሐመድ አህመድ ጋር ያደረግነው ቃለ ምልልስ ሰፋ ያለ ነው። በሚቀጥለው ሳምንት ተከታይ ፕሮግራማችን እናቀርባለን። አሁን የአቶ ገላሳ ዲልቦን ቀብር ስነ ስርዓትና በጓደኞቻቸው የተሰጡ አስተያየቶች ወደሚመለከት ዝግጅት ነው የምናልፈው። ባለፈው ሳምንት ከዚህ ዓለም በሞት የተለዩት የቀድሞ የኦሮሞ ነጻነት ግንባር ኦነግ ሊቀመንበር የአቶ ገላሳ ዲልቦ የቀብር ስነ ስርዓት ባለፈው ቅዳሜ በአዲስ አበባ ከተማ በመንበረ ጸባኦት ቅድስት ስላሴ ካቴድራል ተፈጽሟል። በትጥቅና በሰላማዊ ፖለቲካ ትግል እንቅስቃሴ ውስጥ ለ45 ዓመታት የቆዩት አቶ ገላሳ ዲልቦ የህዝብ ተወካዮች ምክር ቤት አባልና የኢንዱስትሪና የማዕድን ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ ሆነው በማገልገል ላይ ነበሩ። መጋቢት 21 2014 ዓ.ም ሌሊት ላይ ያረፉት አቶ ገላሳ ዲልቦ የቀብር ስነ ስርዓታቸው ላይ የቀድሞ ባልደረቦቻቸው፣ የመንግስት የስራ ኃላፊዎች፣ የተለያዩ የተፎካካሪ ፖለቲካ ፓርቲዎች፣ ታዋቂ ግለሰቦችና ወዳጅ ዘመዶቻቸው በተገኙበት ባለፈው ቅዳሜ ነው ቀደም ብዬ እንደገለጽኩት የቀብር ስነ ስርዓታቸው የተፈጸመው። ፀሐይ ዳምጠው ተከታዩን አቀናብራለች።
አቶ ገላሳ ዲልቦ በምስራቅ ወለጋ ነቀምቴ ከተማ በ1947 ተወልደው እዛው አድገው የአንደኛና ሁለተኛ ደረጃ ትምህርታቸውን እዛው ነቀምቴ ከተማ እንዳጠናቀቁ ነው የህይወት ታሪካቸው የሚያወሳው። በ1966 ዓ.ም ለከፍተኛ ትምህርት የሚያበቃ ነጥብ አግኝተው የቀድሞ የኃይለ ስላሴ ትምህርት ቤት ያሁኑ የአዲስ አበባ ዩኒቨርሲቲ ገብተው ትምህርታቸውን እንደቀጠሉ ከህይወት ታሪካቸው ላይ የተገኘ መረጃ ያስረዳል። አቶ ገላሳ ዲልቦ ከልጅነታቸው ያላቸው ሁለገብ እንቅስቃሴ ለትግል እንዳበቃቸውና ያኔ የታገሉለት አላማም በከፊል ፍሬያማ እንደሆነ አብሮ አደጋቸው አቶ አስፋው ተሆነ ቅጤሳ ይናገራሉ።
ያኔ እኔና ገላሳ ማዶ ለማዶ ነበር። እኔ የኦሮሚያ ክልላዊ መንግስት መስራች ነው። ያኔ እነሱ አይቀበሉም ነበረ። ቢሆንም አብረን የጀመርነው ነገር በተለያየ ጊዜ አብረን ስንሰራ በተለያየ ጊዜ ስንጋጭ ዛሬ እዚህ ላይ ደርሶ ኦሮሞ የሚባል ክልላዊ መንግስት አለ። አፋን ኦሮሞ
አቶ ገላሳ አድልቦ በኦሮሞ ህዝብ ትግል ውስጥ የላቀ አስተዋጽኦ ነበራቸው ያሉት ደግሞ የትግል አጋራቸው አቶ ቶሌራ አደዋ ናቸው።
አቶ ገላሳ አድልቦ ከልጅነታቸው ጀምሮ በልዩ ልዩ እንቅስቃሴዎች ተሳትፎ ሲያደርጉ የነበሩ ታጋይ ናቸው። በተለይም ደግሞ የኦሮሞ ድምፅ እንዲሰማ የአዲስ አበባ ዩኒቨርሲቲ ተማሪ በነበሩበት ጊዜ በሚያደርጉት እንቅስቃሴ ሲያደርጉት በደንበረው እንቅስቃሴ ይታወቃሉ። ከዛ ውጪ ደግሞ በትጥቅ ትግሉም በምስራቅ ኦሮሚያ በሐረርጌ ዞን ሲታገሉ የቆዩ ድርጅቱን ከመፍረስ ከመበታተን የታደጉ የኦሮሞ ህዝብ ትግል አሁን ለደረሰበት ደረጃ እንዲደርስ ከፍተኛ አበርክቶ
አቶ ገላሳ አድልቦ በ2012 ዓ.ም ተመረጠ። በኢትዮጵያ መንግስት ከኢትዮጵያ ውጭ ላሉት ተፎካካሪ የፖለቲካ ፓርቲዎች ለተደረገው ጥሪ ተቀብለው ወደ ኢትዮጵያ ገብተው ሰላማዊ የትግል አቅጣጫ ይዘው በ2013 ዓ.ም ተመረጠ። ኢትዮጵያ ያካሄደችው ምርጫ ላይ በግላቸው በምስራቅ አርጌ አንያ ወረዳና አካባቢው ላይ ተመርጠው የኢትዮጵያ ህዝብ ተወካዮች ምክር ቤት አባል በመሆን ሲያገለግሉ ነበር ያሉት የህዝብ ተወካዮች ምክር ቤት አባልና የኮተቤ የትምህርት ዩኒቨርሲቲ ፕሬዝዳንት ዶክተር ብርሃን መስቀል ጠና ስለ አቶ ገላሳ ሲናገሩ፣
የተከበሩ አቶ ገላሳ ድልቦን የማቃቸው በተለይ ቀድሞ በታሪክ ነው የማቃቸው። አሁን ግን የህዝብ ተወካዮች ምክር ቤት አባል ሆነን አብረን በሚናገለግልበት በዚያ አጭር ጊዜ ውስጥ በቅርበት ያወቅኳቸው አሁን ነው። እንግዲህ የተከበሩ አቶ ገላሳ አድልቦ በእውነት ለመናገር እኔ ከጠበቅኳቸው በላይ ሆኖ ነው ያገኘኋቸው። ብዙ ጊዜ የፖለቲካ ሰዎች ዝም ብሎ ቀለል አድርገን በልዩ እይታ እንደየአመለካከታችን አድርገን አንዱን አክብደን አንዱን አቅልለን የምናይበት ሁኔታ ነው ማካገራችን ህዝቦች ከሁላችንም የሚታየው። ይሄንን አመለካከት ያስቀየሩኝ ናቸው።
ማንኛውም ሰው በፖለቲካ አመለካከቱ ወደ ጎን መተው ለሀገርና ለህዝብ የሚጠቅም ገንቢ ሐሳብና ዕውቀትን ማስቀረስ ስለሆነ ሁሉንም አቅርበን የትግል ጉዟቸውንና ያላቸውን ዕውቀት ለመጠቀም ጊዜ መስጠት አያስፈልግም ሲሉ ቁጭታቸውንም ተናግረዋል። አቶ ገላሳ አድልቦ መጋቢት 21 ቀን 2014 በሚኖሩት አዲስ አበባ ከተማ በድንገተኛ ህመም ህይወታቸው አልፎ መጋቢት 24 ቀን 2014 ወዳጅ ዘመዶቻቸው የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ፣ የኦነግ አመራሮች፣ የህዝብ ተወካዮች ምክር ቤት አባላትና የተለያዩ የተፎካካሪ ፖለቲካ ፓርቲዎችና ደጋፊዎች በተገኙበት በቅድስት ስላሴ ካቴድራል ቤተክርስቲያን የቀብር ስነ ስርዓታቸው ተፈጽመዋል። ለአሜሪካ ድምጽ ፀሐይ ዳምጠው ከአዲስ አበባ።
ፀሐይን ለዘገባዋ አመሰግናለሁ። አድማጮች፣ አሁን ሳምንታዊው ስፖርት ነው። አዘጋጅና አቅራቢ ኬኔዲ አባተ።
ትናንት እሁድ በተለያዩ ከተሞች በተካሄዱ የማራቶን ውድድሮች ኢትዮጵያውያን አትሌቶች ድል ቀንቷቸዋል። በፈረንሳይ ፓሪስ በተካሄደ የዓለም አትሌቲክስ የማራቶን ውድድር በወንዶች ምድብ ኢትዮጵያዊው አትሌት ጫሉ ዴሶ ገልሜሳ 2:05:07 በሆነ ሰዓት በመግባት ሲያሸንፍ፣ ሌላኛው ኢትዮጵያዊ አትሌት ሰይፉ ቱራ ሁለተኛ ወጥቷል። የሶስተኝነቱን ቦታ ደግሞ ያዘጋጇ ሀገር ፈረንሳይ አትሌት ሞርሃድ አምዶኒ ይዟል። በሴቶች ምድብ ደግሞ 2:19:48 መግባት ኬንያዊቷ ጁዲት ኮሪር ጄፕቱም የቦታውን ክብረ ወሰን ከአንድ ደቂቃ በላይ በማሻሻል ስታሸንፍ፣ ኢትዮጵያውያኑ አትሌቶች ፋንቱ ጂማና በሱሳዶ ሁለተኛና ሶስተኛ ወጥተዋል። በስፔን ባርሴሎና በተደረገ የግማሽ ማራቶን ውድድር ደግሞ በወንዶች ምድብ ኢትዮጵያውያኑ አትሌቶች ሀፍቱ ተክሉና ጫላ ረጋሳ በቅደም ተከተል አንደኛና ሁለተኛ በመሆን ውድድራቸውን አጠናቀዋል። አትሌት ሀፍቱ ውድድሩን ያጠናቀቀበት 59 ደቂቃ ከ06 ሰከንድ የቦታው ክብረ ወሰን ሆኖ ተመዝግቧል። በውድድሩ ሶስተኛ የወጣው ኬንያዊው ኤልቪስ ቼቦይ ነው። በሴቶች የግማሽ ማራቶን ውድድር ደግሞ ኬንያዊቷ ማርጋሬት ቼሊሞ በአንደኝነት ስታሸንፍ ኢትዮጵያውያኑ ጌጤ አለማየውና አስናቀች አወቀ ሁለተኛና ሶስተኛ ደረጃን ይዘው አጠናቀዋል። በጣሊያን ሚላን በተካሄደ ማራቶን ደግሞ በሴቶች ኬንያዊቷ አትሌት ቪቪያን ኪፕላጋትን ተከትለው በመግባት ኢትዮጵያውያን አትሌቶች እስከ 6 ያለውን ደረጃ ይዘው ውድድሩን ጨርሰዋል። ስንታየው ጥላውንና አታለል አንሙት ሁለተኛና ሶስተኛ የወጡ አትሌቶች ናቸው። ኬንያውያን አንደኛና ሁለተኛ ሲወጡ ታንዛኒያዊው አትሌት ሶስተኛ ደረጃን በያዘበት በወንዶች ምድብ ደግሞ ኢትዮጵያዊው አትሌት ሞገስ ወልደ ጊዮርጊስ አራተኛ ወጥቷል። 51ኛው የኢትዮጵያ አትሌቲክስ ሻምፒዮና በመከላከያ የበላይነት ተጠናቋል። ካለፈው ሰኞ መጋቢት 29 ጀምሮ በሐዋሳ ዓለም አቀፍ ስታዲየም ሲካሄድ የነበረው 51ኛው የኢትዮጵያ አትሌቲክስ ሻምፒዮና ከትናንት በስቲያ ቅዳሜ ዕለት ፍጻሜውን አግኝቷል። ለስድስት ቀናት በቆየው በዚህ ሻምፒዮና 7 ክልሎች፣ 2 የከተማ አስተዳደሮችና 24 ክለቦች የተሳተፉ ሲሆን የመከላከያ አትሌቲክስ ቡድን አጠቃላይ አሸናፊ ሆኗል። በሁለቱም ጾታ በተደረጉ ውድድሮች በሰበሰባቸው ውጤቶች ብዛት መከላከያን በመከተል ኢትዮጵያ ንግድ ባንክ ሁለተኛ ሲወጣ ኦሮሚያ ክልል ደግሞ ሶስተኛ በመሆን አጠናቋል። በዘንድሮ ሻምፒዮና በ14 የአትሌቲክስ ውድድር አይነቶች አዳዲስ ክብረ ወሰኖች መመዝገባቸውን የኢትዮጵያ አትሌቲክስ ፌዴሬሽን አስታውቋል። በዋናነት ተተኪ አትሌቶችን የማፍራት ዓላማ ያነገበው ሻምፒዮናው በ50 ዓመታት ጉዞው በርካታ ስመጥር አትሌቶችን ያስገኘ ውድድር እንደሆነ ይነገርለታል። የዓለም ዋንጫ እጣ ድልድል ዩናይትድ ስቴትስን ከኢራን ጋር አገናኝቷል። በቀጣዩ የኳታር ዓለም ዋንጫ እጣ ድልድል ዩናይትድ ስቴትስ፣ እንግሊዝና ኢራን በአንድ ምድብ ተደልድለዋል። በምድቡ የሚካተተው አራተኛው ቡድን በቀጣዩ ሰኔ ወር በዌልስ፣ ስኮትላንድና ዩክሬን መካከል ከሚደረገው የጥሎ ማለፍ ጨዋታ በኋላ የሚለይ ሲሆን ከሶስቱ ሀገራት አንዱ እድሉን ያገኛል። ከቴህራን የኒውክሌር መሳሪያ ውዝግብ ጋር በተያያዘ በፖለቲካው ለረጅም ዓመታት ባላንጣ የሆኑት ዩናይትድ ስቴትስ እና ኢራን ከዚህ ቀደም እንደ ጎርጎሮሳውያኑ በ1998ቱ የዓለም ዋንጫ ተገናኝተው ኢራን 2-1 በሆነ ውጤት አሸንፋለች። የዶሃው የእጣ ድልድል ሁለቱን ሀገራት ዳግም ማገናኘቱን ተከትሎ የዩናይትድ ስቴትስ ብሔራዊ ቡድን አሰልጣኝ ግሬግ በርሃልተር በሰጡት አስተያየት ከዚያን ጊዜ ጀምሮ ሁለታችንም በጣም አድገናል። እኔ እንደማስበው ከ24 ዓመታት በኋላ ዓለም የተለየ ስለሆነ ከኢራን ጋር ተቀናቃኞች አይደለንም፣ የበለጠ ጓደኛሞች ነን ብዬ አስባለሁ። በመካከላችን የጋራ መከባበር አለ። እንደ ድል ሆኖ እግር ኳስ ደግሞ ከብዙ የፖለቲካ ጉዳዮች በላይ ነው ሲሉ ተናግረዋል። በምድብ አንድ አስተናጋጇ ኳታር ከኢኳዶር፣ ከአፍሪካ ሻምፒዮኗ ሴኔጋልና ኔዘርላንድስ ጋር ተመድባለች። የምድቡ ስብስብ እንደሚከብዳት የተገመተችው ኳታር ከደቡብ አፍሪካ ቀጥላ ከምድቧ የማታልፍ ሁለተኛዋ የዓለም ዋንጫ አስተናጋጅ ሀገር ልትሆን እንደምትችል በመዘገብ ላይ ነው። አገሪቱ የ2019ን የኢሲያ ዋንጫ ብታነሳም አሁን ያላት አቋም ግን የምድቧን ተቀናቃኞች መቋቋም የሚያስችላት አይደለም ቢባልም የቡድኑ አሰልጣኝ ፌሊክስ ሳንቼዝ ግን በቂ ዝግጅት አድርገን የተቻለን ያክል በውድድሩ ለመቆየት እንጥራለን ብለዋል። በምድብ 3 አርጀንቲና፣ ሳውዲ አረቢያ፣ ሜክሲኮና ፖላንድ ሲደለደሉ፣ በምድብ 4 ያለፈው የዓለም ዋንጫ ሻምፒዮኗ ፈረንሳይ ከዴንማርክና ቱኒዚያ ጋር የተደለደለች ሲሆን በቀጣይ የጥሎ ማለፍ ጨዋታ የሚያደርጉት የዩኤኢ፣ አውስትራሊያና ፔሩ አሸናፊ ሌላኛው የምድቡ አባል ይሆናል። ስፔን፣ ጀርመንና ጃፓን አባል የሆኑበት ምድብ 5 የጥሎ ማለፍ ጨዋታ የሚቀራቸውን የኮስታሪካና ኒውዚላንድ አሸናፊ በአራተኛ የምድብ አባልነት የሚያካትት ይሆናል። በምድብ 6 ቤልጅየም፣ ካናዳ፣ ሞሮኮና ክሮኤሽያ፣ በምድብ 7 ብራዚል፣ ሰርቢያ፣ ስዊዘርላንድና ካሜሮን፣ በመጨረሻው ምድብ 8 ደግሞ ፖርቹጋል፣ ጋና፣ ኡራጋይና ደቡብ ኮሪያ ተደልድለዋል። የዓለም ዋንጫው እንደ ጎርጎሮሳውያኑ በቀጣዩ ህዳር 21 ሴኔጋልና ኔዘርላንድስ በሚያደርጉት የመክፈቻ ጨዋታ ይጀምራል። የመጨረሻው መረጃችን ከዓለም ዋንጫው አስተናጋጅ ሀገር ጋር የተያያዘ ይሆናል። ዓለም አቀፉ የፕሮፌሽናል ተጫዋቾች ፌዴሬሽን በኳታር የስደተኛ ሰራተኞች ማዕከል እንዲቋቋም ጠየቀ። ኳታር የፊፋ የዓለም ዋንጫን ለማዘጋጀት በምታደርገው መሰናዶ ከስደተኛ ሰራተኞች አያያዝ ጋር በተያያዘ ከፍተኛ ትችት ማስተናገዷን እንደቀጠለች ነው። ለዝግጅቱ በሚደረጉ የግንባታ ስራዎች ላይ ከተሰማሩ ሰራተኞች መካከል ከ95% በላይ የሚሆኑት ከምስራቅ አፍሪካ፣ ከደቡብ ኤሽያና ከ ከደቡብ ምስራቅ እስያ የመጡ ስደተኞች እንደሆኑ ይታመናል። ታዲያ ከነዚህ ሰራተኞች ጋር በተያያዘ በሀገሪቱ ላይ ከሚቀርቡት ወንጀላዎች መካከል የጤናና የደህንነት ጉድለቶች እንዲሁም ደሞዛቸውን በአግባቡ አለመክፈል ይገኙበታል። በርካታ ሰራተኞች ለሞት መዳረጋቸውም በተለያዩ አካላት ተገልጿል። የስደተኛ ሰራተኞች ማዕከሉ እንዲቋቋም ለማድረግ ከተለያዩ የዓለም ዋንጫ ባለድርሻ አካላትና ሀገራት ጋር ግንኙነት ማድረጉን ያስታወቀው ፌዴሬሽኑ ፊፋና ኳታር ማዕከሉን የማቋቋም እርምጃዎችን እንዲደግፉ ጠይቋል። የስደተኛ ሰራተኞች ማዕከሉ ሰራተኞችና ተወካዮቻቸው ራሳቸውን እንዲከላከሉና ከኳታር ባለስልጣናት ጋር በአስቸኳይ ጉዳዮች ላይ ተቀራርበው እንዲሰሩ ያስችላቸዋል ሲል በዓለም አቀፍ ደረጃ 65000 ፕሮፌሽናል እግር ኳስ ተጫዋቾችን ያካተተው ዓለም አቀፉ የፕሮፌሽናል ተጫዋቾች ፌዴሬሽን ባወጣው መግለጫ አስታውቋል። እንደ ጎርጎሮሳውያኑ በ2010 ኳታር አወዛጋቢ በሆነ መልኩ የዓለም ዋንጫን የማስተናገድ እድል ካገኘች በኋላ በሀገሪቱ ከ6500 በላይ ስደተኛ ሰራተኞች መሞታቸውንና ከነዚህም የ37ቱ ሞት በቀጥታ ከስታዲየም ግንባታ ጋር እንደሚገናኝ የጋርዲያን የቅርብ ጊዜ ዘገባ አመልክቷል። የስደተኛ ሰራተኞችን አያያዝ በተመለከተ የተለያዩ ማሻሻያዎችን ማድረጓን የምትገልጸው ኳታር በበኩሏ የሚቀርቡባትን ውንጀላዎች ማጣጣሏን ቀጥላለች።
ኬኔዲ አባተን ለዝግጅቱ አመሰግናለሁ። አድማጮች ለምሽቱ ያዝነውንም በዚሁ አበቃን። በእኛ በኩል ሰላም፣ ነገ እንገናኝ። ደህና ደሩ።